ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ነሐሴ 25 2014 ዓ.ም ዝግጅታችን ጀመረ። ህወሓት በዋግ በወልቃይት አቅጣጫና በሱዳን ድንበር አካባቢ ወረራ ከፍቷል ሲል የኢትዮጵያ መንግስት አስታውቋል። ህወሓት በበኩሉ ጥቃቶችን የፈጸመው የፌዴራል መንግስት ኃይል ነው በማለት የመንግስትን ውንጀላ አስተባብሏል። የዚህ ዜና ሙሉ ዝርዝር በአብይ ርዕሳችን ይቀርባል። ሂውማን ራይትስ ዋች በምዕራብ ኦሮሚያ የሚንቀሳቀስ ታጣቂ ቡድን በአማራ ተወላጆች ላይ ያደረሰውን ጭፍጨፋ አስመልክቶ ያወጣውን ሪፖርት እንዲሁም ዳግም በተቀሰቀሰው ጦርነት ምክንያት የተፈናቀሉ ሰዎችን የሚመለከቱ ዘገባዎችም በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የሬዲዮ የዌብሳይትና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን አመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። የሳልሳይ ወያነ ትግራይ ፓርቲ የውጭ ጉዳይ ክፍል ኃላፊ የሆኑት አቶ ኃይሉ ከበደ ከቤት እንደወጡ አለመመለሳቸውን የፓርቲው የሕግ ክፍል ኃላፊ አቶ ተስፋ አለም በርሀ ለቪኦኤ ገለጹ። የአቶ ኃይሉ ባለቤት ወይዘሮ ኤደን ወልደ ተህሬ ደግሞ አቶ ኃይሉን መንግስት እንዲፈልግላቸው በጽሑፍ ማመልከቻ ማቅረባቸውን ተናግረዋል። የአዲስ አበባ ፖሊስ በበኩሉ ስለ ጉዳዩ የማውቀው ነገር የለም ብሏል። ገብረ ሚካኤል ገብረ መድህን ከአዲስ አበባ ተከታዩን ዘገባ አስተላልፏል።
የሳልሳይ ወያነ ትግራይ ፓርቲ የውጭ ጉዳይ ክፍል ኃላፊ አቶ ኃይሉ ከበደ ሰኞ ዕለት ለስራ ጉዳይ ከቤት እንደወጡና ከረፋዱ አምስት ሰዓት ጀምሮ ግን እንደጠፉ ፓርቲው ገልጿል። የሳልሳይ ወያነ ትግራይ ፓርቲ የህግ ክፍል ኃላፊ አቶ ተስፋ አለም በርሀ የፓርቲው አባላትና ቤተሰቦቻቸው ፖለቲከኛውን በማፈላለግ ላይ እንደሆኑም ተናግረዋል።
አዲስ አበባ ፖሊስ ኮሚሽን እንዲሁም የፌዴራል ፖሊስ ኮሚሽን እያፈላለግን ነው። ያው እንግዲህ የለም አልያዝንም ነው የነሱ መልስ ማለት ነው። አላገኘናቸውም።
አቶ ኃይሉ ከቤት ሲወጡ መኪና ይዘው እንደነበር የገለጹት ባለቤታቸው ወይዘሮ ኤደን ወልደ ተክለ ደግሞ ሁለቱም የእጅ ስልኮቻቸው ላለፉት ሁለት ቀናት ሲጠሩ እንደነበር ገልጸዋል። አንስቶ መልስ የሚሰጥ ሰው ግን አላገኘንም ብለዋል።
እስከ ትናንትና ድረስም ከሰዓት ይሰራ ነበር ስልኩ። ሁለት ስልክ ነበር የያዘው፣ ሁለቱም ይጠራል፣ ግን የሚያነሳው ሰው የለም ማለት ነው። ያው ሌላ አደጋ ቢደርሰው ወይም ሌላ ነገር ቢሆን ስልኩ ቢያንስ ይነሳል፣ ወይም ደግሞ መታወቂያም ይዞ ስለሚንቀሳቀስ የሚደውልልን ሰው አይጠፋም ነበር ማለት ነው።
ፖለቲከኛው አቶ ኃይሉ ከበደ ከቤት እንደወጡ መሰወራቸውን ለቦሌ ክፍለ ከተማ ፖሊስ መምሪያ የጽሑፍ ማመልከቻ ማስገባታቸውንም ወይዘሮ ኤደን ተናግረዋል። የፓርቲው የሕግ ክፍል ኃላፊ አቶ ተስፋ አለም በርሀ መንግስት የዜጎችን ደህንነት የመጠበቅ ኃላፊነት ስላለበት አቶ ኃይሉ የት እንዳሉ አፈላልጎ ሊያሳውቀን ይገባል ብለዋል።
አንደኛ ፖሊስ ይዟቸው ከሆነ ወንጀል ካለባቸው በስርዓቱ ለሚመለከተው አካል ወይም ደግሞ ለፍርድ ቤት ማቅረብ አለበት። አቅርቦ ወንጀል ካለ መመርመር ይችላል፣ ስርዓቱን ተከትሎ ማለት ነው። ይህ ካልሆነ መንግስት አልያዝኩን ካለ ደግሞ ይኸው ዜጎቹን የመጠበቅ ግዴታ ስላለበት የት እንደገቡ ማፈላለግ አለበት፣ ምላሽ ሊሰጠን ይገባል ማለት ነው።
ቪኦኤ የአዲስ አበባ ፖሊስ ስለ ጉዳዩ ያውቅ እንደሆነ የጠየቀ ሲሆን ቃል አቀባዩ ምክትል ኮማንደር ማርቆስ ታደሰ በእጅ ስልካቸው የደረሰኝ መረጃ የለም የሚል የጽሑፍ ምላሽ ሰጥቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የአንጎላ ተቃዋሚ ፓርቲ ገዢው ፓርቲ ኤምፒኤልኤ ያሸነፈበትን የምርጫ ውጤት በመቃወም አቤቱታ አስገብቷል። ገዢው ፓርቲ በማሸነፉ ስልጣን ላይ ያሉት ፕሬዚደንት ጁዋው ሎሬንሶ ለሁለተኛ የስልጣን ዘመን የሚቆዩ ሲሆን ፓርቲያቸው በምክር ቤት አነስ ያለ አብላጫ መቀመጫ ይዟል። ዋናው ተቃዋሚ ፓርቲ ዩኒታ የምርጫውን ውጤት በመቃወም አቤቱታ ማስገባቱን ትናንት ማክሰኞ ነው ያስታወቀው። በሀገሪቱ የምርጫ ደንብ መሰረት ዩኒታ በጽሁፍ ያስገባው አቤቱታ ተቀባይነት ካላገኘ አቤቱታውን ለሕገ መንግስታዊ ፍርድ ቤት ማቅረብ ይችላል። ፍርድ ቤቱም በ72 ሰዓት ጊዜ ውስጥ ውሳኔ መስጠት ይኖርበታል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ቀዝቃዛ ጦርነቱን ደም ሳይፋሰስ እንዲያከትም ያደረጉት ነገር ግን ሶቪየት ህብረትን ከመፈራረስ ሊታደጓት ያልቻሉት ጎርባቾቭ ዜና ረፍቱን ተከትሎ ከዓለም ዙሪያ የሐዘን መግለጫዎች እየወጡ ሲሆን የሩሲያ ፕሬዚደንት ቭላዲሚር ፑቲን በጎርባቾቭ ህልፈት ዜና በጥልቅ ማዘናቸው በቃል አቀባያቸው በኩል ተመልክቷል። በሚሃይል ጎርባቾቭ ማረፍ እጅግ ማዘናቸውን የገለጹት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የታሪክን አቅጣጫ የቀየሩ ልዩ መሪ ሲሉ ገልጸዋቸዋል። የቀድሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጄምስ ቤከር በበኩላቸው ሚካኤል ጎርባቾቭን ታላቂቱን ሀገራቸውን ወደ ዲሞክራሲ በመሩ ታላቅ ሰውነታቸው በታሪክ ይታወሳሉ ብለዋል። ጎርባቾቭ ስላካሄዷቸው ዲፕሎማሲያዊ ጥረቶች የኖቤል የሰላም ሽልማት ተሸልመዋል። በአንጻሩ ደግሞ ከዓለም ከማናቸውም ትልቋ ሀገር የነበረችው ሶቪየት ህብረት መፈራረሷ ባስከተለው ትርምስ የተነሳ በሚሊዮኖች የተቆጠሩ ሩሲያውያን ዘንድ ጠላት ተደርገው ይታያሉ። የጦር መሳሪያ ሽቅድድም እንዲያከትም ጥረት ያደረጉትና የሀገራቸውንና የዩናይትድ ስቴትስን ግንኙነት ያሻሻሉት ጎርባቾቭ እንደ አውሮፓውያን አቆጣጠር በ1987 ከወቅቱ የዩናይትድ ስቴትስ ፕሬዚደንት ሮናልድ ሬገን ጋር የመካከለኛ ርቀት ተወንጫፊ ኒውክሌር መሳሪያዎች ቅነሳ ስምምነት በመፈራረም በሺዎች የተቆጠሩ የጦር መሳሪያዎችን በማስወገድ አውሮፓን ተደግኖባት ከነበረው የውድመት አደጋ ታድገዋል። በማስከተልም በ1989 በአፍጋኒስታን በቀደሙት የሶቪየት መሪ በሊዮኒድ ብሬዥኔቭ ተጀምሮ ለ10 ዓመታት ሲካሄድ የቆየውን ጦርነት አስቁመዋል። ሩሲያ ዩክሬን ላይ በየካቲት ወር ጦርነት ከመክፈቷ ከአንድ ሳምንት በፊት 91ኛ ዓመታቸውን ያከበሩትና ታመውም የከረሙት ጎርባቾቭ በዩክሬኑ ጦርነትም ይሁን በሌላ ጉዳይ ድምጻቸው በአደባባይ እምብዛም ተሰምቶ አያውቅም። ሩሲያና ዩክሬን ደቡባዊ ዩክሬን ውስጥ በሚገኘው የኒውክሌር ኃይል ማመንጫ አቅራቢያ በደረሰው አዲስ ጥቃት ዛሬ አንዱ በሌላው ላይ ውንጀላ እያሰሙ ናቸው። የኒውክሌር ማመንጫው ደህንነት ጉዳይ ዓለም አቀፍ ስጋት መቀስቀሱ ይታወቃል። ዛፖሮዥያ በሚገኘው የኒውክሌር ማመንጫ አቅራቢያ ጥቃት በመፈጸም ሁለቱ ወገኖች ለሳምንታት አንዱ ሌላውን ወገን ሲከሱ ቆይተዋል። የተባበሩት መንግስታት ድርጅት መርማሪዎች የኒውክሌር ኃይል ማመንጫውን ደህንነት ለመፈተሽ ወደ ስፍራው እያመሩ ናቸው። የዓለም አቀፍ የአቶሚክ ኃይል ድርጅት መርማሪዎቹ ዛሬ ረቡዕ ከዩክሬን ዋና ከተማ ከኪየቭ ተንቀሳቅሰዋል። መርማሪዎቹ ስራቸውን ለማከናወን እንዲችሉ ዋስትና የተሰጣቸው መሆኑን የድርጅቱ ዋና ስራ አስኪያጅ ራፋኤል ግሮሲ ገልጸዋል። በሌላ በኩል የሩሲያ የነዳጅ ድርጅት ጋዝፕሮም ወደ አውሮፓ የነዳጅ አቅርቦት የሚልክበትን ዋናውን መስመር ዘግቶታል። ጋዝፕሮም ኖርዲክ ስትሪም የተባለውን ዋናውን የጋዝ ማስተላለፊያ መስመር ጥገና ለማካሄድ እንደሚዘጋው አስታውቆ የነበረ ሲሆን እስከፊታችን ቅዳሜ ተዘግቶ እንደሚቆይ አስታውቋል። ኩባንያው በቅርብ ወራት ተመሳሳይ እርምጃዎችን ወስዶ እንደነበረ ሲታወቅ፣ አንዳንድ የአውሮፓ መንግስታት ሩሲያ የአውሮፓ ሀገሮች ዩክሬንን በመደገፋቸው የነዳጅ አቅርቦቱን ለበቀል ልትጠቀምበት ትችላለች የሚል ስጋት እንዳላቸው ሲያሰሙ ቆይተዋል። በመጨረሻም የዩናይትድ ስቴትስ ተቆጣጣሪዎች አዳዲስ የኮቪድ-19 ማጠናከሪያ ክትባቶች ጥቅም ላይ ይውሉ ዘንድ ፈቃድ መስጠታቸው ተገለጸ። ይህም አዳዲሶቹን ክትባቶች በአሁኑ ወቅት በስፋት በሚታየው የኦሚክሮን የቫይረስ ዝርያ ላይ የተነጣጠሩ የመጀመሪያዎቹ ክትባቶች ያደርጋቸዋል። የዩናይትድ ስቴትሱ የምግብና የመድኃኒት አስተዳደር በዛሬው ዕለት ያሳለፈው ይህ ውሳኔ ከአሁን ቀደም በፋይዘር እና በተፎካካሪው የመድኃኒት አምራች ኩባንያ ሞደርና የተሰሩትንና ጥቅም ላይ ውለውም የበርካታ ሚሊዮኖችን ሕይወት በታደጉት ክትባቶች ላይ የተደረጉ ማሻሻያዎችን ነው ያጸደቀው። በተጨማሪም ተሻሽለው የተሰሩት አዲሶቹ የማጠናከሪያ ክትባቶች በመጪዎቹ የክረምት ወራት ያይላል ተብሎ የሚፈራውን የህመሙን ወረርሽኝ ለመከላከል ይረዳሉ ተብሎ ታምኖባቸዋል። ዩናይትድ ስቴትስ ውስጥ እስካሁን በመሰጠት ላይ ያሉት የኮቪድ-19 ክትባቶች ቀደም ሲል የታየውን የኮሮና ቫይረስ ዝርያ ኢላማ ያደረጉ ሲሆኑ፣ የአሁኖቹ ማጠናከሪያ ክትባቶች በአንጻሩ በከፊል ከመጀመሪያው ክትባት የተወሰዱና በከፊል ደግሞ በእጅጉ ተላላፊ ለሆነው ለኦሚክሮኑ ዝርያ መከላከያ የሚሆን ቅመም የያዙ መሆናቸው ተገልጿል። አድማጮች፣ ለዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ቆንጂት ታየን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን የሚተላለፍላችሁን የዛሬ ነሐሴ 25 2014 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ ራዲዮ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ቀዳሚ ወደሚሆነው የዕለቱ አብይ ርዕስ ዘገባችን እንለፍ። ህወሓት በዋግ በወልቃይት አቅጣጫና በሱዳን ድንበር አካባቢ ወረራ ከፍቷል ሲል የኢትዮጵያ መንግስት አስታወቀ። ህወሓት በበኩሉ በተለያዩ አቅጣጫዎች ጥቃት የፈጸመው የፌዴራል መንግስት ኃይል ነው በማለት የመንግስትን ውንጀላ አስተባብሏል። በሌላ በኩል በሰሜን ኢትዮጵያ የሚገኘው የትግራይ ክልል ዋና ከተማ መቀለ ትላንት እኩለ ሌሊት ላይ የአየር ጥቃት መድረሱን አዣንስ ፍራንስ ፕሬስ የዜና ወኪል ዘግቧል። ጦርነቱ ተባብሶ በቀጠለበት በአሁኑ ወቅት የሰላም ተማጽኖዎችም የቀጠሉ ሲሆን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ባወጣው መግለጫ የትጥቅ ግጭቱን ያለምንም ቅድመ ሁኔታ በማስቆም ሰብአዊ ድጋፎች እንዲቀጥሉ ጥሪ አቅርቧል። ኬኔዲ አባተ ዝርዝር አለው።
የኢትዮጵያ መንግስት ኮሙኒኬሽን አገልግሎት ዛሬ ባወጣው መግለጫ ትግራይ ክልልን በማስተዳደር ላይ የሚገኘው ህወሓት ለሰላም የተዘረጉ እጆች እንዲታጠፉ መንግስትን እያስገደዱ መሆኑን ጠቅሶ ህወሓት በዋግ በወልቃይት አቅጣጫና በሱዳን ድንበር አቅራቢያ ጥቃት መክፈቱን ገልጿል። ይሁን እንጂ የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት መልእክት የኢትዮጵያ መንግስት ውንጀላውን ያቀረበው ከዓለም አቀፉ ማህበረሰብ ተጠያቂነት ለማምለጥ ነው ብለዋል። በሌላ በኩል በትግራይ ክልል ዋና ከተማ መቀሌ ትናንት እኩለ ሌሊት ላይ የአየር ጥቃት መድረሱን አዣንስ ፍራንስ ፕሬስ ዘግቧል። ኤኤፍፒ የትግራይ አማጽያን ሲል የሚጠራቸውን ቡድኖችና የሆስፒታል ኃላፊዎች ጠቅሶ እንደዘገበው የቦምብ ጥቃቱ የተፈጸመው በኢትዮጵያ መንግስትና በህወሓት መካከል የሚደረገው ውጊያ ባለፈው ሳምንት እንደ አዲስ ካገረሸ በኋላ መሆኑን ገልጿል። የህወሓት ቃል አቀባይ አቶ ጌታቸው በትዊተር ገጻቸው ላይ ምሽቱን መቀሌ ላይ የድሮን ጥቃት ተፈጽሟል፣ በአካባቢው አሳማኝ የሆነ ወታደራዊ ኢላማ አልነበረም ሲሉ መልእክት ያስተላለፉ ሲሆን መቀሌ ሆስፒታልን ኢላማ ያደረጉ 3 ቦምቦች መጣላቸውን ጨምረው ገልጸዋል። ለዚህ ክስ ከኢትዮጵያ መንግስት የተሰጠ ይፋዊ ምላሽ የለም። ሆኖም መንግስት ባለፈው ሳምንት ለተሰነዘረው ተመሳሳይ ውንጀላ ምላሽ ሲሰጥ አየር ኃይል ወታደራዊ ኢላማዎችን ብቻ ለይቶ እንደሚያጠቃ ገልጾ ህወሓት ሆን ብሎ ሐሰተኛ ሬሳ የያዙ የሚመስሉ ከረጢቶችን ሰዎች በሚገኙበት ቦታ በማስቀመጥ ቁጣ ለመቀስቀስ ሞክሯል ሲል ከሷል። ሰሜን ኢትዮጵያ በአብዛኛው በጥብቅ ክልከላ ውስጥ በመሆኑ በሁለቱም ወገኖች የሚቀርቡትን አቤቱታዎች ገለልተኛ በሆነ አካል ማጣራት አልተቻለም። መቀሌ የሚገኘው አይደር ሆስፒታል ዋና ዳይሬክተር የሆኑት አቶ ክብሮም ገብረስላሴም እንዲሁ በትዊተር ገጻቸው ባሰፈሩት መልእክት በመቀሌ ጠቅላላ ሆስፒታል አጠገብ ወደ እኩለ ሌሊት አቅራቢያ የድሮን ጥቃት መፈጸሙን ገልጸው ጉዳት የደረሰባቸው ወደ አይደር ሆስፒታል እየገቡ ነው ሲሉ ያለ ተጨማሪ ዝርዝር መረጃ ገልጸዋል። አንድ የበጎ አድራጎት ሰራተኛም የአየር ጥቃቱ መፈጸሙን ለኤኤፍፒ የገለጸ ሲሆን ሲሆን ዝርዝር ማብራሪያ ግን አልሰጠም። የጠቅላይ ሚኒስትር አብይ አህመድ መንግስትና ህወሓት ለግጭቱ ማገርሸት እርስ በርሳቸው እየተወነጃጀሉ ሲሆን ከወራት በኋላ ያለፈው አርብ መቀሌ በደረሰው የአየር ጥቃት ህጻናትን ጨምሮ ቢያንስ 4 ሰዎች መገደላቸው ተገልጿል። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ጥቃቱ በህጻናት መዋያ ትምህርት ቤት ላይ መድረሱን በመግለጽ ድርጊቱን አውግዟል። የክልሉ የቴሌቪዥን ጣቢያ የሟቾቹን ቁጥር 3 ህጻናቶችን ጨምሮ 7 መሆናቸውን ዘግቧል። የመንግስት ባለስልጣናት በዚህ አዲስ የአየር ጥቃት ዙሪያ ምንም አስተያየት ባይሰጡም በምዕራብ ኢትዮጵያ ከሱዳን ጋር በሚያዋስነው ድንበር አካባቢ ግን አማጽያኑ ጦርነት መክፈታቸውን ዛሬ አስታውቀዋል። የመንግስት ኮሙኒኬሽን አገልግሎት ዛሬ ነሐሴ 25 2014 ዓ.ም ባወጣው መግለጫ ያለ ጦርነት መኖር የማይችለው ሲል የገለጸው ህወሓት በዋግ በወልቃይት አቅጣጫና በሱዳን ድንበር አካባቢ ወረራ ከፍቷል ሲል አስታውቋል። ህወሓት ይህን አዲስ ወረራ የፈጸመው አስቀድሞ በምስራቅ አማራ በኩል በቆቦና አካባቢው የከፈተው ወረራ በመከላከያ ሰራዊትና በደጀኑ ህዝብ ጠንካራ የመከላከል ብቃት የተነሳ ባሰበው ልክ ስላልሄደለት ነው ያለው የኢትዮጵያ መንግስት መግለጫ፣ በመሆኑም የሰላም አማራጮችን በመተው ህወሓት ወረራውን ወደ ሌሎች አካባቢዎች እያስፋፋ ይገኛል ሲል ከሷል። ህወሓት በኢትዮጵያ ላይ ከፍቷል ያለውን ጦርነት በመከላከያ ሰራዊቱ እየመከተው መሆኑን የገለጸው መንግስት የህወሓት እብሪት ለሰላም የተዘረጉ እጆች እንዲታጠፉ እያስገደደ ነው ሲልም በመግለጫው አስጠንቅቋል። ሆኖም ለኢትዮጵያ መንግስት አሁንም ለሰላም አማራጮች ዝግጁ መሆኑን አስታውቋል። ለሰላም የተዘረጋው እጅ በህወሓት እብሪታዊ ወረራ ምክንያት እንዳይታጠፍ ዓለም አቀፉ ማህበረሰብ የሚቻለውን እንዲያደርግ የኢትዮጵያ መንግስት አሁንም ያሳስባል በማለትም አመልክቷል። ይሁን እንጂ ህወሓት በኢትዮጵያ መንግስት የቀረበበትን ይህን ክስ አስተባብሏል። ይልቁንም በተለያዩ አቅጣጫዎች ጥቃቱን እያስፋፋ ያለው የኢትዮጵያ ጦር እንደሆነም ነው የገለጸው። የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ ባሰፈሩት ጽሁፍ የኢትዮጵያ መንግስት ከዓለም አቀፉ ማህበረሰብ ተጠያቂነት ለማምለጥ ትርክቶችን እየፈጠረ ነው ብለዋል። የትግራይ ሰራዊት ዋና አዛዥ እንደሆኑ የተጠቀሱት ታደሰ ወረደ ደግሞ በትግራይ ቴሌቪዥን በሰጡት መግለጫ የኢትዮጵያ ጦር በሰቆጣ በደደቢትና በአዲያቦ አቅጣጫዎች ለማጥቃት ከፍተኛ ርብርብ እያደረገ ነው ብለዋል። በአዲያቦና አስገዳ አቅጣጫ የመድፍና የታንክ ድብደባ በሰፊው እየፈጸመ ነበር ሲሉም ከሰዋል። የኢትዮጵያ መንግስት በአስር ሺዎች የሚቆጠሩ ወታደሮችን ወደ ኤርትራ መላኩንና እነዚህ ወታደሮች ከኤርትራ ሰራዊት ጋር በመሆን ለማጥቃት እየተዘጋጁ መሆናቸውንም ነው የገለጹት። ይህን ክስ በተመለከተ ግን ከኢትዮጵያ መንግስት በኩል እስካሁን የተባለ ነገር የለም፣ ከኤርትራ በኩልም የተሰጠ ምላሽ የለም። የሁለቱ አካላት መካሰስ በቀጠለበት በአሁኑ ወቅት ታዲያ ከሁመራ ራቅ ባሉ አካባቢዎች የተኩስ ድምፅ እንደሚሰማ አንዲት የከተማዋ ነዋሪ ተናግራለች።
ከሌሊቱ 12 ሰዓት ምናምን ከንጋቱ 12 ሰዓት አካባቢ ነው የጀመረው። ሰዓት ምናምን ላይ ያከለ ደግሞ ትንሽ ጋር ብሎ ነው የነበረ። አሁን ደግሞ ይሰማል ደግሞ እንደገና ማለት ነው።
በየት በኩል ነው የከባድ መሳሪያ ድምፅ የሚሰማው?
ቅርብ ነበረ ከት በዚህ በዲና ምናምን አካባቢ ቅርብ ነው ለኛ ለሁመራ ማለት ነው። ከተማ ላይ ቅድም ጠዋት ትንሽ ሆነ ውህንድር ተፈጥሮ ነው የነበረ። አሁን ግን ገና ነው ተረጋግቶ ነው ያለው።
የሰላም ተማጽኖዎችም የቀጠሉ ሲሆን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ባወጣው መግለጫ በሰሜናዊ ኢትዮጵያ ዳግም የተቀሰቀሰውን የትጥቅ ግጭት ያለምንም ቅድመ ሁኔታ በማቆም ሰብአዊ ድጋፎች እንዲቀጥሉ አስፈላጊው ጥረት እንዲደረግ የሚል ጥሪ አቅርበዋል። አቶ ዘላለም ሸቱ የምክር ቤቱ የህግና ፖሊሲ አማካሪ ናቸው።
አሁን ያወጣነው መግለጫ ከዚህ በፊት ካወጣናቸው መግለጫዎች ጋር ተያያዥነት ያለ የዛ አካል የሆነ ነው። የአሁኑን መግለጫ ከዚህ በፊት ካሉት የሚለየው የአሁኑ የሰላም ጥሪ ጋር ብቻ ሳይሆን የሰብአዊ እርዳታ ጋር የተያዙ ጉዳዮች ላይ ትኩረት የሚያደርግ ነው። ከሰላም ጥሪው ጎን ለጎን በተለይ አሁን በተነሳው ግጭቱ ሪላፕስ ሲያደርግ ወይም እንደ አዲስ ሲያገረሽ በፊት የነበረው የሰብአዊ መብት የሰብአዊ እርዳታ ጉዳይ ወይም ሰብአዊ ቀውስ በጣም ተባብሶ ነው የሚቀጥለው። የተጀመሩ የሰብአዊ እርዳታ ጉዳዮች እንዲስተጓጎሉ ነው የሚያደርገው። ይሄ ደግሞ ዜጎቻችንን የበለጠ ተጎጂ ስለሚያደርጋቸው ለዛ ምቹ ሁኔታ ለመፍጠር የመጀመሪያው ጉዳይ ሁለቱም ግጭቱን ማቆም ወደ ሰላም መምጣት ይገባቸዋል የሚለውን ጥሪ ነው ማስተላለፍ።
የተባበሩት መንግስታት ድርጅት ለጦርነቱ ተሳታፊ ወገኖች ባስተላለፈው መልእክት በዓለም አቀፍ የሰብአዊነት ህግ መሰረት ሲቪሎች ወደ ሰላማዊ ስፍራዎች እንዲሄዱ መፍቀድን ጨምሮ ሁሉም በግጭቱ ውስጥ ያሉ አካላት ሲቪሎችን እና የሲቪል ሰዎችን ንብረት ለመጠበቅ የማያቋርጥ ጥንቃቄ እንዲያደርጉ ጠይቋል። ውጊያ እየተካሄደ ባለበት በአሁኑ ወቅት የደህንነት ሁኔታው በሚፈቅድበት ቦታ ለተጎዱ ወገኖች ሰብአዊ እርዳታ ማቅረቡን እንደቀጠለ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ አስታውቋል። በትግራይ ላይ የሰብአዊ አጋሮች የምግብ እና ሌሎች አስፈላጊ ሰብአዊ አቅርቦቶችን በድጋሚ ማከፋፈል ጀምረዋል ሲልም ቢሮው ገልጿል። ምንም እንኳን የሰላም ተማጽኖዎች ከተለያዩ የሀገር ውስጥና ዓለም አቀፍ አካላት በመቅረብ ላይ ቢሆኑም ዳግም የተቀሰቀሰው ጦርነት ግን ከመርገብ ይልቅ የተለያዩ ቀውሶችን እያስከተለ በየቀኑ ተባብሶ በመሄድ ላይ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በምዕራብ ኢትዮጵያ የሚንቀሳቀስ ታጣቂ ቡድን ባለፈው ሰኔ በመቶ የሚቆጠሩ የአማራ ተወላጆችን ሲጨፈጭፍ የጸጥታ ኃይሎች እንዳልተከላከሉላቸው ጠቅሶ ዓለም አቀፉ የመብት ተሟጋች ድርጅት ሂዩማን ራይትስ ዋች ሪፖርት አውጥቷል። ከጥቃት የተረፉትም በቂ የሆነ መጠለያ ሳይሰጣቸው እንዲሁም የጤናና የደህንነት ችግራቸው ሳይቀረፍ 3 ወር ማለፉን ቡድኑ በመግለጫው ጨምሮ ገልጿል። በጉዳዩ ላይ ገለልተኛ ምርመራ እንደሚያስፈልግም ድርጅቱ ጠቁሟል። እንግዱ ወልዴ የመግለጫውን ይዘት በተከታዩ ዘገባ ይዳስሰዋል።
በቶሌ ጉቲን፣ ጨርቆሳና በገን በእሳት የጋዩ 480 ቤቶችን በሳተላይት ፎቶ አስደግፎ ሪፖርቱን የጀመረው ሂዩማን ራይትስ ዋች ባለፈው ሰኔ 11 2014 ዓ.ም ከፍተኛ ትጥቅ ያነገበ ቡድን በቶሌና ሰኔ ቀበሌዎች ለ8 ሰዓት ባደረገው ጭፍጨፋ 400 የሚሆኑ ሰላማዊ ሰዎች መገደላቸውን አስታውቋል። የተገደሉት ሰዎች የአማራ ተወላጆች መሆናቸውንም ጨምሮ አስታውቋል። ያልታወቁ ሲል የሰብአዊ ድርጅቱ የገለጻቸው እነዚህ ታጣቂዎች በመቶ የሚቆጠሩ የመኖሪያና የንግድ ቤቶችን ሲያቃጥሉ ከብቶችንና ሌሎች ንብረቶችንም ዘርፈዋል ብሏል። የሳተላይት ፎቶዎችን አስደግፈው የያዘው ሪፖርት ቢያንስ 5 መንደሮች በእሳት መጋየታቸውንና 480 የሚሆኑ ቤቶች በእሳቱ መውደማቸውን ገልጿል። ይህ ቁጥር የሳተላይት ፎቶ የሸፈነውን አካባቢ ብቻ የሚወክል ሲሆን ጉዳቱ ከዚያም በላይ ሊሆን እንደሚችል ድርጅቱ አክሎ ጠቁሟል። በአካባቢው የነበሩት የመንግስት ኃይሎች ጥሪ ቢደረግላቸውም የደረሱት ግን ጥቃቱ ከተፈጸመ ከሰዓታት በኋላ ነው ብሏል ሪፖርቱ። ሂዩማን ራይትስ ዋች ባወጣው ሪፖርት ላይ አስተያየታቸውን የሰጡት የድርጅቱ የአፍሪካ ቀንድ ኃላፊ ላቲሻ ባደር የታጠቁት ጥቃት ፈጻሚዎች መንደሮችን በየተራ ሲያወድሙና ወደር በሌለው ጭካኔ ቤተሰቦችን ሲገድሉ በአቅራቢያው የነበሩ የመንግስት ኃይሎች ምንም ሲያደርጉ አልታዩም ብለዋል። ይህ በቅርቡ ከተፈጸሙት ጭፍጨፋዎች አንዱ ብቻ ሲሆን አስተማማኝና ገለልተኛ ምርመራ በማካሄድ ረገድ ፈጻሚዎቹን በመለየትና እርዳታ ለሚያስፈልጋቸው በቂ እርዳታ በማድረስ ረገድ መንግስት ብዙ መስራት አለበት ሲሉ አክለዋል ላቲሻ ባደር። ከእንደ አውሮፓውያን አቆጣጠር 2019 ዓ.ም ጀምሮ የመንግስት ኃይሎችና የኦሮሞ ነጻነት ሰራዊት በምዕራብ ኦሮሚያ በውጊያ ላይ ሲሆኑ በኦሮሞዎችም ሆነ በሌሎች በአካባቢው በሚገኙ እዳጣን ማህበረሰቦች ላይ በደል ደርሷል ይልና ሪፖርቱ በማከል የመንግስት ባለስልጣናት ለሰኔው ጭፍጨፋ የኦሮሞ ነጻነት ሰራዊትን ተጠያቂ ሲያደርጉ፣ ሰራዊቱ በበኩሉ የድርጊቱ ፈጻሚዎች የመንግስት ሚሊሻዎች ናቸው ሲል ከሶ ጉዳዩ በገለልተኛ ወገን እንዲጣራ ጥሪ አድርጓል ሲል አክሏል። ከሰኔ እስከ ነሐሴ ባለው ጊዜ ውስጥ ጥቃቱ በተፈጸመባቸው 5 ቀበሌዎች የሚገኙና 19 አይን ማኞችን ጨምሮ በድምሩ 25 ሰዎችን በስልክ ማነጋገሩንና ከጥቃቱ በፊትና በኋላ የሳተላይት ፎቶዎችን መመልከቱን ሂዩማን ራይትስ ዋች በሪፖርቱ አስታውቋል። ባለፈው ዓመት ከሚያዝያ እስከ ግንቦት በምዕራብ ኦሮሚያ በቦኔ ቀበሌ የተፈጸመ ተመሳሳይ ጥቃትን በተመለከተ 12 የአይን ማኞችን ማናገሩን ድርጅቱ ጨምሮ ገልጿል። ሰኔ 11 ማለዳ ወንዶች ሴቶችንና ልጆችን ከቤት ጥለው ወደ እርሻ ስራና ገበያ ሲያመሩ ከባድ ትጥቅ ያነገቡ ቡድኖች በቶሌና ሰኔ ቀበሌዎች ያልተጠበቀ ጥቃት ፈጽመዋል ብሏል ሪፖርቱ። ከአምስት ልጆቿ ጋር በአካባቢው ካለ የበቆሎ ማሳ ውስጥ ተደብቃ የነበረች እናት ሕፃን ልጇ ሲያለቅስ የሰሙ ታጥቂዎች ወደ እነርሱ አቅጣጫ ሲተኩሱ ሕፃኗ ወዲያው ስትሞት፣ ከኋላ በኩል የተመታው ሌላው ሕፃን ጥይቱ በአንገቱ ወጥቶ ከሁለት ወራት የሆስፒታል ቆይታ በኋላ ሊተርፍ መቻሉን ሪፖርቱ እንደማሳያ ጠቅሷል። 60 በተባለ ቀበሌ 29 አስከሬኖች በመስጊድ ውስጥ ሲገኙ ከእነዚህም ውስጥ እስከ 6 የሚደርሱ የአንድ ቤተሰብ አባላት ይገኙበታል። በጉቲን ቀበሌ ደግሞ ከጎጆ ቤት ጋር ተቃጥለው የከሰሉ 12 ሬሳዎች ነዋሪዎች አግኝተዋል ብሏል ሪፖርቱ። በቀብር ስራ ላይ ተሰማሩ 3 ነዋሪዎች እንደሚያምኑት በ6 መንደሮች ከ400 በላይ ሰዎች ተገድለዋል። የጠቅላይ ሚኒስትር ቢሮ ቃል አቀባይ በሰኔ መጨረሻ ላይ በሰጡት ጋዜጣዊ መግለጫ የ338 ሰዎች አስክሬን እንደተለየ መናገራቸውን ሪፖርቱ አስታውሷል። በቶሌና ሰኔ የተፈጸመው ግድያ በምዕራብ ኦሮሚያ በአማሮች ላይ ከተፈጸሙ ሌሎች ግድያዎች ጋር ተመሳሳይ ነው ያለው ሪፖርቱ። ከሁለት ሳምንት በኋላ በቀሌም ወለጋ በመትገኘው በሃዋ ገላን መንደር እንዲሁም በምዕራብ ወለጋ ዞን ቦኔ ቀበሌ በርካቶች ተገድለዋል ብሏል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ 4800 ሰዎች ከቶሌ መፈናቀላቸውንና ከ500000 በላይ ሰዎች በምዕራብ ኦሮሚያ በጥቃቱ ምክንያት ተፈናቅለዋል ማለቱን ሪፖርቱ ጠቅሶ ገልጿል። በመጋቢት 21 2013 ዓ.ም ተመረተ በምዕራብ ወለጋ በባቦ ገምበል ቀበሌ ከምሽቱ 2 ሰዓት አካባቢ የታጠቁ ወንዶች የአማራ ተወላጅ ነዋሪዎችን ለስብሰባ ተፈልጋላችሁ ብለው አስገድደው በአንድ ቦታ ከሰበሰቧቸው በኋላ 28ቱን ተኩሰው ገድለዋል። ለስብሰባ በሚጠሩበት ጊዜ ያመለጠ አንድ ሰው እንዳለው ታጣቂዎቹ ኦሮምኛ ተናጋሪዎችና የተለየ ረጅም ጸጉር ያላቸው ሲሆን ይህም ነዋሪዎች እንዳሉት በኦሮሞ ነጻነት ሰራዊት ዘንድ የተለመደ ነው። ግለሰቡ ዛፍ ላይ ወጥቶ እስከ ሌሊቱ 8 ሰዓት መቆየቱንና በኋላም የተኩስ ድምጽ መስማቱን ተናግሯል። በ30 ደቂቃ ርቀት ላይ ለሚገኙት የኦሮሞ ክልል ልዩ ኃይል ነዋሪዎቹ የእርዳታ ጥሪ ቢያደርጉም ጥቃቱ ከተፈጸመ ከሰዓታት በኋላ ከሌሊቱ 8 ሰዓት ደርሷል ሲል ሪፖርቱ ገልጿል። Human Rights Watch በሪፖርቱ መጨረሻ ባስቀመጠው የመፍትሄ ሐሳቦች እንዳለው በምዕራብ ኦሮሚያ የሚገኙ ሁሉም ተፋላሚ ኃይሎች አደጋ ላይ ለሚገኙት ሰዎች የሰብአዊ እርዳታ የሚደርስበት ሁኔታ እንዲያመቻቹ እንዲሁም ለገለልተኛ መርማሪዎች ያልተገደበና ሙሉ የሆነ ነጻነት እንዲሰጡ ጥሪ አድርጓል። መንግስትን በተመለከተ የሰብአዊ መብት ድርጅቱ ካስቀመጣቸው የመፍትሄ ሐሳቦች መካከል ጉዳዩን ለመመርመርና አጥፊዎቹን ለፍርድ ለማቅረብ የወሰዳቸውን እርምጃዎች ለህዝብ እንዲያሳውቅ እንዲሁም ሲቪሎችን በመከላከል ረገድ እንዝላልነት አሳይተው ሊሆኑ የሚችሉ የአካባቢው ባለስልጣናትና የመንግስት ኃይሎችን ጉዳይ መርምሮ ለህዝብ እንዲያሳውቅ የሚሉ ይገኙበታል። የኦሮሞ ነጻነት ሰራዊትንም ሆነ ሌሎች ታጣቂዎች ያላቸውን በተመለከተ የመብት ድርጅቱ እንዳለው በሲቪሎችና ንብረቶቻቸው ላይ የሚደረገውን ህገወጥ ጥቃት በአስቸኳይ እንዲያቆሙና ለጥቃቱም ሆነ ለተፈጸሙ ሌሎች እንግልቶች ኃላፊነት የሚወስዱ አዛዦች ላይ ተገቢውን ቅጣት እንዲሰጡ ጠይቋል።
ዳግም ጦርነቱ ወደ አገረሸበት ሰሜን ኢትዮጵያ ስንመለስ በአካባቢው እንደገና የተጀመረውን ጦርነት ተከትሎ ከ200,000 በላይ ሰዎች መፈናቀላቸውን የአፋር ብሔራዊ ክልላዊ መንግስት አስታውቋል። የክልሉ የአደጋ ስጋት ስራ አመራርና የምግብ ዋስትና ኮሚሽነር አቶ መሐመድ ሁሴን ለአሜሪካ ድምጽ እንዳስታወቁት ህወሓት በያሎ ከተማ ላይ በተኮሰው ከባድ መሳሪያ 3 ህጻናት ሲገደሉ የቆሰሉ ሰዎች ደግሞ በዱብቲ ሆስፒታል ህክምና እየተከታተሉ ነው። በአካባቢው የተፈጸመው የመሳሪያ ድብደባ የህፃናትን ህይወት መቅጠፉን የጠቀሰው የተባበሩት መንግስታት የህፃናት መርጃ ድርጅት ወይም ዩኒሴፍ በበኩሉ ተፋላሚዎቹ አካላት አስቸኳይ የተኩስ አቁም ስምምነት እንዲያደርጉ ጥሪ አቅርቧል። ህወሓት ሰላማዊ ሰዎችን ኢላማ ከማድረግ አንጻር የሚቀርቡበትን ውንጀላዎች በተደጋጋሚ ያስተባብላል። ከዚሁ ጋር በተያያዘ ካለፈው ሳምንት ጀምሮ በአስቸጋሪ ሰብአዊ ሁኔታ ውስጥ መሆናቸውን እንደገና በተጀመረው ጦርነት ምክንያት ከቆቦ ከተማ የተፈናቀሉ ነዋሪዎች ተናግረዋል። በስጋት ምክንያት ከወልዲያ የተፈናቀሉ አንዳንድ የከተማዋ ነዋሪዎች ደግሞ ወደ ቀያቸው በመመለስ መጀመራቸውን ገልጸዋል። አስቴር ምስጋናው በዚህ ዙሪያ ተከታዩን ዘገባ ልካለች።
በሰሜን ኢትዮጵያ እንደገና የተጀመረው ጦርነት ከወዲሁ ሰብአዊ ቀውስ እያስከተለ መሆኑን ነው የአፋር ክልል መንግስት ያስታወቀው። የክልሉ የአደጋ ስጋት ስራ አመራርና የምግብ ዋስትና ኮሚሽነር መሐመድ ሁሴን እንዳሉት ጦርነቱ መጀመሪያ ከተከፈተባቸው ቦታዎች አንዱ የአፋርና የአማራ ክልሎችን የሚያዋስኑት የዞብል ተራራዎች አካባቢ ነው። ይህ ደግሞ በአፋር ክልል የያሎ ወረዳ በተለይም በጉሊና ወረዳ ቦተኒ ፎሲካ ተብሎ የሚጠራው አካባቢ መሆኑ ጠቅሰዋል። በተለይ ለ3ና 4 ቀናት በአካባቢው ከባድ ውጊያ እንደነበረ የገለጹት ኮሚሽነሩ ከህወሓት ተተኮሰ ባሉት ከባድ መሳሪያ በያሉ ከተማ ህጻናት ጭምር መገደላቸውን አብራርተዋል።
ለማሳ 18 ነው ወራይ ከጀመረው እስካሁን ባለው ሁኔታ ድርቅቱ በአካባቢው ላይ የከበደ ሆነ። ለምሳሌ ያለው ከተማ ውስጥ በሄቪ አርቲለሪ ከመቶ 3 ህጻናት ሙቷል፣ ሲቪሊያን ተጎድቷል። ሆስፒታል እዚህ ዱብቲ ሆስፒታል ይገኛሉ የተጎዱ ሰዎች ማለት ነው። በከባድ መሳሪያ ተኩስ በመድፍ ከላይ በተተኮሰ መድፍ ማለት ነው። ስለዚህ እዛው አካባቢ የነበረ ማህበረሰብ በሙሉ ከአሁን በፊት የጦርነቱ እንትን ስለነበረ ችግሩን ስለሚያውቁ አሁንም ተቸግረው ከቦታው እንዲፈናቀሉ ተገደዋል ማለት ነው። ሶስተኛ ጊዜ በሚያሳዝን መልኩ
በአፋር ክልል ያሉ ከተማ በከባድ መሳሪያ ድብደባ የተገደሉትን ህጻናትና ቆስለው በዱብቲ ሆስፒታል ህክምና እየተከታተሉ ያሉትን ሰዎች በተመለከተ እስካሁን ከህወሓት ወገን የወጣ መግለጫ የተሰጠ ቀጥተኛ ምላሽ የለም። ህወሓት ቀደም ሲል ለተሰነዘሩበት ተመሳሳይ ወንጀላዎች በሰጣቸው ምላሾች ግን ሰላማዊ ሰዎችን ኢላማ እንደማያደርግ በመግለጽ አስተባብሏል። በአካባቢው የተፈጸመው የመሳሪያ ድብደባ የህጻናትን ህይወት መቅጠፉን የጠቀሰው የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ግን ተፋላሚዎቹ አካላት እስካሁን የተኩስ አቁም ስምምነት እንዲያደርጉ ጥሪ አቅርቧል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ባወጣው መግለጫም እንደገና የተጀመረውን ጦርነት ተከትሎ በሺዎች የሚቆጠሩ ሰዎች ከአፋር ክልል ጉሊና እና ያሉ ወረዳዎች መፈናቀላቸውን አመልክቷል። ይህንኑ ያረጋገጡት የአፋር ክልል የአደጋ ስጋት ስራ አመራርና የምግብ ዋስትና ኮሚሽነር መሐመድ ሁሴን ቢያንስ ከአምስት ወረዳዎች የተፈናቀሉ ሰዎች ቁጥር ከ200,000 በላይ መሆኑን አብራርተዋል።
ከዚህ አካባቢ በተለይ ሙላሎ ሙሉ ለሙሉ ህዝብ የተፈናቀለበት ሁኔታ ነው ያለው። ሁለተኛ ደግሞ የጎሊናውን ህዝብ በተመሳሳይ የአወራ የህዋ እንዲሁም በፍልጭፍራ አካባቢ ህዝብ በስጋትና በመፈናቀል ላይ ያለበት ሁኔታ ነው ያለው። አሁንም የተፈጥሮ አደጋ የሆነውን የጎርፍ አደጋዎች ነበሩ በዚህ ሳምንት። በተለይ አሁን የቴሩ ወረዳና ያለውን እንዲሁም ጉሊናን የሚያገናኝ ጋሊኮማ አካባቢ የነበረ ድልድይ በጎርፍ ጉዳት ደርሶበት ግንኙነት ተቋርጧል። በዛ ህብረተሰቡም ማለፍ አይችልም፣ ሌላ እርዳታ ማስገባትም አይቻልም። በዚህ በኩል ደግሞ ያው አሸባሪው እንዲሁ ጥቃት አድርሶ ወረዳ አካሂዶ ሁለት ቀበሌዎች ላይ እንዲሁ የተቆጣጠረበት ሁኔታ ነው ያለው። ስለዚህ በአጠቃላይ እስካሁን ባለን የመጀመሪያ ኢኒሻል የሆነ ራፒድ አሴስመንት እንደሚያሳየው ከ200,000 ህዝብ በላይ በዚሁ አካባቢ ላይ ለጊዜ ተፈናቅለው በየጥሻው በየተራራ ስር በየወንዝ እንዲሁ ተበትነው ራሳቸውን ከአደጋ ለማዳን ያው ችግር ላይ እንዳሉ ለመረዳት ችለናል። የመጀመሪያ ምዕራፍ ጦርነት ጊዜ ተፈናቅለው በተለያየ መጠለያ ጣቢያ ላይ የቆዩ እንደገና ወደ ቀያቸው ተመልሰው አሁን ላለፉት 3-4 ወር እዛው የቀድሞ ቀያቸው ላይ ኑሯቸው ሲመሩ የነበሩ ዳግም ለሶስተኛ ለሁለተኛ ጊዜ መፈናቀላቸው ነው እንግዲህ። ስለዚህ አሁን አዲስ በተቀሰቀሰው ጦርነት ምክንያት ህዝቡ ራሱን አደጋ ለመታደግ ባገኙ አማራጭ በየአቅጣጫው እንዲሁ የተበተነበት ሁኔታ ነው ያለው።
በጦርነቱ ምክንያት ለተፈናቀሉ ሰዎች ድጋፍ ለማድረግ እንቅስቃሴዎች እየተደረጉ መሆኑንም አቶ መሐመድ ተናግረዋል።
አንደኛ ማህበረሰቡ የተለያየ አካባቢ ተበትኖ ስለሄደ እነሱን በአንድ ጊዜያዊ መጠለያ ጣቢያ ላይ የመሰብሰብ እና እነሱን ወደ አንድ ማዕከል የመምጣት ስራ ከወረዳ አመራር ጋር እየተሰራ ይገኛል። ያንን መጠለያ ጣቢያዎች ወይም የሚቆዩበትን ቦታ ከታወቀ አስቸኳይ የምግብ፣ የውሃ፣ የመድኃኒት፣ የመጠለያ ድጋፍ ለማድረግ ደግሞ አጠቃላይ ካሉ ከተባበሩት መንግስታት ድርጅት ኤጀንሲዎች በተለይ በኦቻ አስተባባሪነት በጣም በርካታ ዓለም አቀፍ በጎ አድራጎት ድርጅቶች እና የዩኤን ኤጀንሲዎች ይዛሉ። እኛ እንደ መንግስት የሊደርሽፑን የማስተባበር ሊደርሽፕ እንወስዳለን። ከኦቻ ጋር በቅርበት እየሰራን አሁን የሂውማኒቴሪያን ኤጀንሲ ወይም ኢንተር ሂውማኒቴሪያን ኮኦርዲኔሽን ግሩፕ የሚባል ቲም ተዋቅሮ ከነገ ጠዋት ጀምሮ ወደዛ አካባቢ ይንቀሳቀሳሉ። ስለዚህ እያንዳንዱ ኤጀንሲ በራሳቸው በስራ ዘርፍ ምን መስራት አለበት የሚለውን ተለይቷል። ስለዚህ እንደዚህ ችግር ሲያጋጥም ምን እንደሚፈልግም ይታወቃል። እሱም ምግብ ያስፈልጋል፣ መጠለያ ያስፈልጋል፣ ውሃ ያስፈልጋል፣ መድኃኒት ያስፈልጋል፣ ሌሎች ተዛማጅ የሆኑ ሰብአዊ የሆኑ እርዳታ ያስፈልጋሉ። ስለዚህ እያንዳንዱ ኃላፊነት ያለበት የተባበሩት መንግስታት ድርጅት አካላትና ዓለም አቀፍ የእርዳታ ድርጅቶች ተንቀሳቅሰው የራሳቸውን የበኩላቸው እንዲያደርጉ እያደረጉ ነው።
በተያያዘ ዜና ካለፈው ሳምንት ጀምሮ ከቆቦ ከተማና አካባቢው የተፈናቀሉ ነዋሪዎች በአስቸጋሪ ሁኔታ ውስጥ እያለፉ መሆኑን እየተናገሩ ነው። ወጣት ሰለሞን ሞላ፦
ደሴ ከተማ ለመድረስ የነበረው ችግር በጣም አስቸጋሪ ነበረ። መጀመሪያ ጎብዬ ድረስ መጣን። ጎብዬ ላይ መንገድ ወይም ድልድይ ተሰብሮ ስለነበረ አላውሃ የሚባለው ቦታ ኦልሬዲ ያንን ለመሻገር በሰው ነው፣ አብዛኛውን ሰው በሰው ነው የተሻገረው። አንዳንዱ ሁለት እና ሶስት ጉዳቶችን እንደደረሱ ከዛ ፊት ሰምቻለሁ። ውሃ ይዟቸው የሄዱ ሰዎች እንዳሉ ማለት ነው። ዶሮ ግብር ከመድረሳችን በፊት መግባት አይቻልም ተብሎ ዶሮ ግብር ከተማ ላይ እንድናደርመናል። ከዶሮ ግብር በኋላ ጠዋት ላይ ኦልሬዲ እንደገና ተከሰተ። ወልዲያ ደረስን። ወልዲያ ስንደርስ የነበረው ድባብ በጣም አስጠልታ ነበር። እዛ የወልዲያ ማህበረሰብ ቀድሞ የመስራት አጋጣሚ ተፈጥሮበት ስለነበር ኦልሬዲ የሽሽትና ቤቶች የመዘጋጋት ስለነበሩ ያለውን አማራጭ ምንም ማድረግ ስላልተቻለ ወደ ደሴ በደሴ ጉዞ እየመጣ ነው ያለ አጋጣሚ የዩኒቨርሲቲ ተማሪዎች ምናምን ስለነበር በየቦታው ክራውድድ ነበር እንቅስቃሴ። ትራንስፖርትም በጣም አይገኝም፣ ከተገኘም እስከ 1000 ብር ነበረ ክፍያ የነበረው ደሴ ማለት ነው።
ሰለሞን ዛሬ ደሴ ከተማ እንደሚገኝና በከተማው ነዋሪዎች ዘንድ ከትናንቱ ይልቅ ዛሬ የተሻለ መረጋጋት እንዳለ ይናገራል። ሰላማዊ የሆነ የትራንስፖርት ስምሪት በመኖሩ ከወልዲያ በስጋት ወደ ደሴ መጥተው የነበሩ ጓደኞቹ ዛሬ ወደ ወልዲያ መመለሳቸውንም አስረድቷል።
ደሴ ትናንትና በጣም የሚያስፈራ ሁኔታ ነው የነበረው። አካባቢ የነበረው ማህበረሰቡ እስከ መደናገጥ ድረስ እስከሚደርስ ማለት ነው። ወረልኝ ማለት ወልዲያ ይዟል እየተባለ ስለነበር እዚህ መከናቀል አቅም ተዘግቶ ነበር። ግን ከሰዓት በኋላና ዛሬ ድባቡ በጣም ደስ የሚልና ወደ ነበረበት እየተረጋጋ ያለ ይመስለኛል። ኦልሬዲ አሁን ደሴ ወልዲያ ያለበት ሁኔታ ጥሩ ስለሆነ ልንመለስ ነው ብሎኝ ትራንስፖርት የያዙ ጓደኞች ያደርግቻለሁ። ዛሬ ላይ
ከአንድ ሳምንት በፊት የተጀመረው ጦርነት አሁንም በተወሰነ ርቀት ላይ እየተካሄደ መሆኑን አስተያየት ሰጪዎቹ አክለው ገልጸዋል። የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት እንዲሁም የሀገር ውስጥ የሰብአዊ መብት ድርጅቶች ሁለቱ ወገኖች ጦርነቱን እንዲያቆሙና የሰላም ውይይት እንዲጀምሩ ጥሪ ማድረጋቸውን ቀጥለዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ራዲዮ ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። አሁን የሁለተኛው አጋማሽ የመጀመሪያው መሰናዷችን የሚሆነው ዲሞክራሲ በተግባር ነው። ለሩብ ምዕተ ዓመት ከ56 በላይ ብሔር ብሔረሰቦችና ሕዝቦችን ይዞ የዘለቀው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል አሁን ቢያንስ ለአራት ክልሎች መከፋፈሉ እርግጥ ሆኗል። ለመሆኑ የደቡብ ክልል ውስጥ የሚገኙ ዞኖች እንደዚህ የተከፋፈሉት ለምን ይሆን? አሁን ይደራጃሉ የተባሉ አዳዲስ ክልሎች ህዝቡ በክልልነት ለመደራጀት ግፊት እንዲያደርጉ ያደረጓቸው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ የተባሉ ምክንያቶችስ ምላሽ ያገኙ ይሆን? የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በዚህ ዙሪያ የዩኒቨርሲቲ ምሁራንን አነጋግሮ የላከው ዘገባ ተከታዩ መሰናዷችን ነው።
ኢህአዴግ አገሪቱን በተቆጣጠረበት ጥቂት ዓመታት ውስጥ በሽግግር ወቅት አምስት የነበሩ ክልሎችን አንድ ላይ በመዋሃድ ነበር የደቡብ ብሔር ብሔረሰቦችና ህዝቦች ክልል የሚል ስያሜ ሰጣቸው። ግንባሩ ከስልጣን ተነሳ እስከተባለበት 2010 ዓመተ ምህረትና የሲዳማ ክልል ራሱን ችሎ እንዲወጣ ምክንያት ሆነው እስከሚባለው የመንግሥት ለውጥ ድረስ ለሩብ ምዕተ ዓመታት ክልሉ በጫናም ይሁን በፍላጎት 56 ብሔር ብሔረሰቦችና ህዝቦችን በአንድ ጊዜ ዘልቋል። ይሁን እንጂ የሲዳማን በክልል መደራጀት ተከትሎ በክልሉ አያሌ ተመሳሳይ ጥያቄዎች ተነስተዋል። ምላሽ አልተሰጣቸውም በሚልም የጸብ መንስኤ ሆነው በሚሊዮኖች የሚገመት ንብረት ወድሟል፣ ብዙ የሰው ህይወትም አልፏል። በአንጻሩ ደግሞ የክልሉ መንግስት ጥያቄውን ይመልሳቸዋሉ ሲል በምሁራን ጥናት አስጠንቷል። በአገሪቱ ጠቅላይ ሚኒስትር በተሰየሙ ሰማይና የሰላም አምባሳደሮች ቡድን የተለያዩ አማራጭ ሀሳቦች እንዲቀርቡ ተደርጓል፣ ይህም ተዘግቧል። ከአማራጮቹ ውስጥ አንዱ የሆነው ክልሉን ከሶስት እስከ አራት ክልሎች ማደራጀት የሚል ሲሆን ይህን ሀሳብ ተቀብሎ በምክር ቤቶቻቸው ያጸደቁ ዞኖች ጥያቄያቸውን ለፌዴሬሽን ምክር ቤት ልከው ቀደም ሲል የተቀበለው ስድስት ዞኖችን የያዘ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ተሰኘ ክልል ተመስርቷል። ባለፈው ነሐሴ 12 2014 ዓ.ም ተመረጠ ደግሞ 6 ዞኖችና 5 ልዩ ወረዳዎች በአንድነት ክልል እንዲመሰርቱ በቀረበው ጥያቄ መሰረት ፌዴሬሽን ምክር ቤቱ ወሳኔ ህዝብ እንዲደረግ ወስኖ ለምርጫ ቦርድ አሳውቋል። የተቀረውን የደቡብ ክልል በሁለት ክልል ለማደራጀት የቀረበውን ሐሳብ በመቃወም ለብቻ ይደራጃሉ ያለውን የጉራጌ ዞንን ጨምሮ 5 ዞኖችና 1 ልዩ ወረዳ በነባሩ በደቡብ ክልል ስር የደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚል እንዲቀጥል ወስኗል። ያሞነይ ክልሉ አሁን ቢያንስ ለአራት ክልሎች መከፈሉ የማይቀር ሆኗል። ለመሆኑ በደቡብ ክልል የሚገኙ ዞኖች እንዴት ተካፈሉት ለምን ይሁን? በሐዋሳ ዩኒቨርሲቲ የህግ መምህርና ተመራማሪ ረዳት ፕሮፌሰር ሽመለስ አሻግሬ ምክንያቶቹ ናቸው ያላቸውን ዘርዝሯቸዋል።
እንግዲህ መሰረታዊ ምክንያት አንደኛው የኢኮኖሚ ፍትሐዊነት አልተንጸባረቀም የሚል ነው። ትልቁ ጥያቄ ኢኮኖሚያዊ ፍትሐዊነት ሲባል የስበት ማዕከላቱ እጅግ ውስን የነበሩና አብዛኞቹ ብሔሮች፣ ብሔረሰቦችና ህዝቦች የተዘነጉበት ክልል ነው የሚል ነው አንዱ ጥያቄ የነበረው። ለምሳሌ ደቡብ ምዕራቦቹ ክልል በራሳችን እንፈልጋለን ሲሉ ሐዋሳ በጣም ርቆናል የሚል ነው አንዱ። የብዙ ቀናት ጉዞ እየፈጀን እየሄድን ስለሆነ የህዝባችንን ዴሞክራሲያዊ መብቶች ልናስከብርም አልቻልን የሚል ጥያቄ ነው ተነስቶ የነበረው። ሶስተኛው እንደ ማዕከል አንድ ማዕከል ብቻ የነበረው በጊዜው ሐዋሳ፣ አብዛኞቹ የትልቆች ኢንቨስትመንት የሚባሉት በሐዋሳ ከተማ ደረጃ የተደረጉ ናቸው። ሁሉም ብሔሮች አንድ ቦታ በአንድ ከተማ ውስጥ የነበሩ ስለሆነ ሰዎች መብቶቻቸውን ለማስከበር ከፍርድ ቤት ጀምረን እስከ ታች እስከ ስራ አስፈጻሚ አንድ ቦታ ላይ የተከማቸ በመሆኑ አፈሳሱ ወደ አንድ ቦታ ብቻ ነው። ያ አንድ ጥያቄ ነው። ሶስተኛ አራተኛው እንግዲህ ቋንቋችንን፣ ባህላችንን፣ ማንነታችንን፣ ታሪካችንን ሊያስገነባ የሚችል ክልላዊ አደረጃጀት የለንም።
በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር አውላሊ በበኩላቸው የጥያቄው መንስኤ የፌዴራሊዝም ስርዓት የሚከተሉ አገራት ወይም መንግስታት የሚገጥማቸው በቅርበት የመተዳደር ከእሱ ጋር ተያይዞም ይመጣል ተብሎ የሚጠበቀው ኢኮኖሚያዊና ፖለቲካዊ ጥቅሞች የሚያስከትሉት ህገ መንግስታዊ የመብት ጥያቄ ነው ይላሉም።
በአካባቢያቸው አገልግሎት የማግኘት ፍትህ የማግኘት ርትህ የማግኘት ትልቅ ጥያቄ አላቸው ዜጎች እና አሁን ደቡብ ክልል ስናየው ቀደም ብሎ መቀመጫው ሐዋሳ ነው፣ ግን ቦንጋን ስናየው ከሐዋሳ በጣም የሚርቅ ነው እና አንድ ሰው የክልል የሚወስደው ጉዳይ ቢያገኘው ምናልባትም በአንድ ቀን ጉዞ እንኳን የማይደርስበት እና ብዙ ወጪ የሚደረግበት በገንዘብም በምንም ለብዙ ወጪ የሚደረግበት ጊዜ ነበርና ያን ለመቀነስና በዛው በአካባቢው ፍትህ የሚያገኝበት አገልግሎት የሚያገኝበት ተጠቃሚ የሚሆንበት ልማት ወደ ልማት የሚገባበት እና ይሄ የዚህ ጉዳይ ነው ዋነኛው መነሻው። ሴንተር ኦፍ አድሚኒስትሬሽኑ ርቆናል ነው። ሴንተር ኦፍ አድሚኒስትሬሽን በራቀ ቁጥር ዜጎች አገልግሎት ለማግኘት በጣም ረጅም መንገድ ይጓዛሉ።
የኢትዮጵያ ህገ መንግስት አንቀጽ 39 እና 47 በክልል መደራጀትን ጨምሮ እስከ መገንጠል ያሉ መብቶችን ይሰጣል። ህገ መንግስት አንቀጽ 47 ንዑስ አንቀጽ 3 ደግሞ የብሔር የብሔረሰብ ወይም የህዝቡ ምክር ቤት በሁለት ሶስተኛ ድምፅ ተቀባይነት እስካገኘ ድረስ ማንኛውም ብሔር ብሔረሰብና ህዝብ የራሱን ክልል የመመስረት መብት አለው ሲል ይደነግጋል። በደቡብ ክልል ውስጥ የክልል ጥያቄ የሚያራምዱ እንዳሉ ሁሉ ክልሉ በአንድነት እንዲቀጥል የሚሹ የክልሉ ህዝቦችና ምሁራን ስለመኖራቸው ሲነገር ቆይቷል። ያም ሆነ ይህ አሁን ለብቻቸው ባይሆንም ተቀራራቢ ዞኖች የተለያዩ ክልሎችን የሚመስርቱበት አጋጣሚ ተፈጥሯል። እዚህ ጋር አንድ ጥያቄ ይነሳል። በአንድነት ይደራጃሉ የተባሉ አዳዲስ ክልሎች በክልልነት ለመደራጀት ያነሳሷቸው ፖለቲካዊ ማህበራዊና ኢኮኖሚያዊ የተባሉ ምክንያቶች መልስ ያገኙ ይሆን የሚል ረዳት ፕሮፌሰር ሽመልስ አሻግሬ እርግጠኛ መሆን እንደማይቻል ይናገራሉ።
በቅርብ አገልግሎት የማግኘት የሚለው ኪሎ ሜትር ሊቀንስ ይችላል። ከጅንካ ሐዋሳ ከመምጣት ከጅንካ አርባ ምንጭ መምጣት ሊቀር ይችላል ወይ ሶዶ መምጣት ሊቀር ይችላል። ኪሎ ሜትር ሊቀንስ ይሆናል። ነገር ግን በዋናነት የኢኮኖሚ ፍትሐዊነትን በተመለከተ እኔ እርግጠኛ ነኝ በዚህ በቅርብ ጊዜ ውስጥ ኢኮኖሚያዊ ፍትሐዊነት ይረጋገጣል እያለስ። ምክንያቱም አራት ከተማ በዋናነት ብታደራጅ በአራቱም ከተሞች ውስጥ የመንግስት ቢሮዎች የሚደራጁ ከሆነ ቢሮዎች መገንባት፣ እቃዎችን የመግዛት የምን ስራዎች ላይ ፎከስ እና ትኩረቱ እዛ ላይ ነው የሚሆነው።
በሐዋሳ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህሩ አወላሊ ደግሞ ጥቅም አለው ብሎ እንደሚያምኑ ተናግሯል።
አብዛኛውን የዜጎችን የመልማት ጥያቄ አገልግሎት የማግኘት ጥያቄ ያቃላሉ ተብሎ ይታሰባል። ምክንያቱም ከዚህ በፊት ረጅም ርቀት ይጓዝ የነበረው ሰው እዛው አካባቢው መፍትሄ የሚያገኝ ከሆነ ወጪውንም ቀንሶ ጊዜውንም ቆጥቦ መፍትሄ ያገኛል። ምናልባትም አካባቢውም የመልማት እድልም ይኖራል። ከተሞች የማደግ
በክልል መደራጀት የራስን እድል በራስ መወሰን ባህልና ቋንቋን ማሳደግና በኢኮኖሚ ረገድም በእኩል የመልማት መፍት ያጎናጽፋል የሚሉ እንዳሉ ሁሉ ጉዳቶች እንዳሉትም የሚናገሩ አሉም። ረዳት ፕሮፌሰር ሽመልስ በበኩላቸው በአንድነትና በአብሮነት ንርማ ላይ የሚያሳድረው ጫና እንዲሁም ክልሉ በአገሪቱ የነበረው ተደማጭነት በተለይም በፌዴሬሽን ምክር ቤት የነበረው ድርሻ ይቀንሳል ብሏል። በደቡብ ክልል ተስተዋለው የክልሉ መሰነጣጠቅ በሌሎችም ክልሎች እንዳይከሰት የሚያግድ ምንም ምክንያት የለም የሚሉ ምሁራን በብሔራዊ ደረጃ ሁነኛ መፍትሄ ማስቀመጥ እንደሚገባ ይመክራሉ። ሕገ መንግሥቱን ማሻሻል ደግሞ የመጨረሻው መፍትሄ ነው የሚሉ ብዙ ናቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የሮብ ምሽት መሰናዷችን ሁለተኛው ምዕራፍ እንደቀጠለ ነው። ተከታዩ መሰናዷችን ደግሞ አሜሪካና ሕዝቧ ነው። ከሰሞኑ በቨርጂኒያ ግዛት አሌክዛንድሪያ ከተማ ኢትዮጵያውያን የስነ ጥበብና የፊልም ባለሙያዎች የተጣመሩበት ልዩ ፌስቲቫል ተካሂዷል። ፌስቲቫሉ በዩናይትድ ስቴትስ በሚኖሩ የኢትዮጵያ የስነ ጥበብ ባለሙያዎችና ትውልደ ኢትዮጵያውያን መካከል ድልድይ እንዲሆን የታለመ መሆኑም ተሰምቷል። ፌስቲቫሉን የታደመው ሀብታሙ ስዩም ተከታዩን አሰናድቷል።
በርከት ያሉ ትውልድ ኢትዮጵያውያን የሚኖሩባት የቨርጂኒያ ግዛቷ የአሌክሳንድሪያ ከተማ በሳምንቱ መገባደጃ የኢትዮጵያውያን ሰዓሊያንና የፊልም ሰዎችን የጥበብ ናሙናዎች ለማየት እድል አግኝታለች። ይህ እንዲሆን ያበቁት ደግሞ ኔትወርክ ኦፍ ፋሚሊ ሰርቪስ ሰንሰለት መልቲሚዲያ ኢኤንቲ ከአሌክሳንድሪያ ከተማ አስተዳደር ጋር በመተባበር ነው። ትውልድ ኢትዮጵያውያንን በሚመለከቱ የህትመትና መገናኛ ስራዎች ተሳትፈው የሚታወቀው ዳንኤል ገብረ ማርያም ከአዘጋጆቹ መካከል አንዱ ነው።
ይህንን ዝግጅት ያዘጋጀንበት ዋናው ምክንያት ኢትዮጵያ ትልቅ ባህልና ታሪክ ያላት ሀገር ነች እና ይህንን የእኛን ባህልና ታሪክ ለሌሎች ትውልዶች ለማስተላለፍ ለማሳወቅ ማለት ለኢትዮጵያውያን ለትውልድ ኢትዮጵያውያንና ለነጮች የኢትዮጵያን ባህልና ታሪክ ለማስተዋወቅ በማሰብ ይህንን ዝግጅት ለማዘጋጀት ያሰብ ነው። ይህንን ዝግጅት ለማዘጋጀትም የሲቲ ኦፍ አሌክዛንድሪያ ፈንድ አድርጎን ገንዘብ ሰጥቶን ያንን ገንዘብ ወጪ አድርገን ይህንን ዝግጅት ያዘጋጀን መልቲካልቸራሊዝምን ይፈጥራል ብዬ አስባለሁ። እዚህ ሀገር የሚኖሩ ሰዓሊያን ስዕልን እንደ ሙሉ ጊዜ ስራቸው አይደለም የሚሰሩት ማለት ነው፣ እንደ ሁለተኛ ስራቸው ነውና እንዲህ አይነቱ መድረክ መፈጠሩ ስራዎቻቸውን ሌሎች ሰዎች እንዲያዩላቸው፣ ምክንያቱም አንድ ስዕል መሳል ማለት ልጅ አርግዞ እንደ መውለድ ማለት ነው። የወለዱትን ልጅ ሌላ ሰው እንዲያይላቸው ያደርጋል ብዬ አስባለሁ። ያንን ፕላትፎርምን የፈጠርንላቸው ማለት ነው።
ስድስት የሥነ ጥበብ ባለሙያዎች የስዕል ሥራዎቻቸውን ባቀረቡበት የአሌክሳንድሪያ ከተማ የኢትዮጵያውያን የሥነ ጥበብና የፊልም ፌስቲቫል ላይ ሥራዎቻቸውን ለእይታ ካቀረቡት መካከል አንዱ ዕውቁ የፊልም ባለሙያና ሰዓሊ ተስፋዬ ወንድማገኝ ነው።
እዚህ ሀገር የስዕል ሥራ መስራቱ እጅግ በጣም ደስ የሚል ነገር ነው። ምክንያቱም ዘኦሊ አገር የሚናፍቅህን አገርህን ብቻ ሆነ ከካንቫስ ጋር እየቆዘምክ እየሰራ አገር ላይ እንደመኖር ማለት ነው። እውነት ለመናገር ለእኔ እስፔሻሊ መድኃኒት ነበር የሆነኝ። በጣም ብዙ ጊዜ ናጠፋ ነበር ስዕል ላይ ከአገር ቤት እንደመጣው ኦንሊ እሱ ነገር ነበር እድሌ የነበረው። ማዘጋጀትና ማቅረብ ግን ብዙ ጊዜ ሰዓሊዎቹ ስዕል ያቀርባሉ፣ ብዙ ሰው አይገኝላቸውም። አገር ቤት ደግሞ እንደምታውቀው በጣም ብዙ ስዕል የሚያደንቃለ ስዕል ተመልክቶ አስተያየት የሚሰጥ ሰው አለ። እሱን ትናፍቀዋል። ሰው እሱ እዚህ በደንብ የለም ነበር። አሁን ግን እንደምታየው ሰው በብዛት መጥቶልናል፣ እግዚአብሔር ይመስገን። ለሰዓሊና ለአርቲስት ደግሞ ትልቁ ነገር መታየቱ ነው።
ዋሽንግተንና አካባቢዋ ለሕፃናት የሥነ ጥበብና ቋንቋ ትምህርት የምትሰጠው ሰዓሊ ፍቱን ጌታቸው ሥራዎቻቸውን ካቀረቡት የሥነ ጥበብ ሰዎች መካከል አንዷ ነበረች።
ስዕል በጣም ጠቃሚ ነገር ነው። ስዕል መስራትም ሰዓሊነት ብቻ ሳይሆን ስዕል አድናቂ መሆን ጥሩ ነው። ስዕል አድናቂ መሆን አንደኛ ያው ደስታን ይፈጥራል፣ ሳቲስፋክሽን አለው። ስለ ብዙ ነገር እንድታወራ፣ እንድታቅ፣ እንድትደመም ያደርግሃል ማለት ነው። ተፈጥሮን፣ ኢትዮጵያዊነትን፣ ቀለማችን የተለየ ነው። ደማቅ ቀለሞች እንጠቀማለን፣ ምክንያቱም ልብሳችን ያው 13 ወር ጸጋ እንደሚለው ፀሐይ በጣም አለ እና ከዚህ ሀገር ሰዓሊ የተለየ ቀለም አለን እኛ እና ለዚህ ሀገር ላደጉ ልጆች የሀገራቸውን ምንነት፣ ማንነት እንዴት እንደሆነ የውሏችንን፣ አዳራችንን አይነት ነገር አለ የህይወት ታሪካችንን የሚተርከው ስዕላችን እና ትልቅ አገርን የማወቅ ማንነትን የማወቅ ፋይዳ አለው ብዬ አስባለሁ።
ይህንን መሰል ትርኢት ለጠቢባኑና ለታዳሚያን ከሚኖረው ፋይዳ ተሻግሮ ለሕፃናትና ታዳጊ ወጣቶች የሚፈጥረውን አዎንታዊ ውጤት ያስረዳን ደግሞ በደማርያም አምጤ ነው። የትውልድ ኢትዮጵያውያንን ሕይወት በኪነ ጥበባዊና ማኅበራዊ ሥራዎች ለመዳሰስ ካለሙ እንቅስቃሴዎች ጋር በተገናኘ ስሙ የሚነሳው በደማርያም ለአዲሱ ትውልድ የሚተርፈውን ፋይዳ ያስረዳል።
ምን ጊዜ ምንድን ነው ሰው ሀገር ላይ ስትኖር ብዙ እንግዲህ አሁን ነገሮች ሊበለሻሹ የሚችሉት የምትኖርበትን ሀገር ባህል ብቻ ይዘህ ስትጓዝ ነው። እኛ ይዘነው የመጣ ነው ባህል አለ። እዚህ አዲስ የተወለዱ ትውልዶች አሉ። ሁለቱም ሼር ማለት ከዚህ ሀገር የሚጠቅማቸውን ይወስዳሉ። ከእኛ ሀገር ደግሞ ነገ ሀገራቸው ነው። ሲመለሱ ወደ ሀገር ቤት ሰውን የማክበር ከህብረተሰባችን ጋር አብሮ የመኖር የሰው ችግር እንዲገባቸው የማድረግ የመረዳዳትን ነገር አንድ ላይ እንዲዋሃድ ያደርገዋል። ይህንን አሁን እዚህ መተካ ብዙ ጊዜ ሪያሊስቲኮቹን ስታያቸው ኢትዮጵያዊነትን ይገልጻሉ። ከሃይማኖት ጋር የተያያዘ አኗኗራችን፣ አስተዳደጋችን እዛ ውስጥ የቡሄ ጭፈራ ምና እነዚህ ምንድን ነው ብሎ ይጠይቀዋል። ቤት ይዛቸው ስገባ እነዚህን ታስረዳለን። ባጭሩ ምንድን ነው ሀገራቸውን እንዲያውቁ ባህላቸውን እንዲያውቁ እንደገና ከዚህ ሀገር ጋር አሁን ትምህርት ቤት ሲገቡ ቀላል እንዳይመስል አሁን ለምሳሌ ትምህርት ተከፍቷል። ልጆቹ እዚህ እየተተረማመሱ አይታቸዋል። ብዙ ህጻናቶች ነገ ትምህርት ቤት ሲገቡ ልክ አስተማሪዎቻቸው ይጠይቋቸዋል። በተለይ የረፍት ቀን ውላቸውም ማለት ነው ቫኬሽን ወጥተው ሲመጡ እንደሚጠይቋቸው ማለት ነው። ልክ እንደዛው ይሄንን ይናገራሉ። ይሄንን መናገራቸው ደግሞ ለኛ በጣም ትልቅ አስተዋጽኦ ያደርጋል እና በቃ የታነጸ ትውልድ በፍቅር በአንድነት መኖር የሚችል ትውልድ የመፍጠር ዘመናዊ የሆነ ትውልድ ለሀገር ነገ ገብቶ ወገኖችን የሚረዳ ትውልድ መፍጠር ይሰራል። ትልቅ ስራ ያለው
በዚህ ፌስቲቫል ላይ የአሌክሳንድሪያ ከተማ ከንቲባ ጀስቲን ዊልሰንን ጨምሮ የክብር እንግዶች ተገኝተዋል። ከንቲባው የዚህን ዓመት የጎርጎሳውያኑን ነሐሴ 26ና 27 ቀናት የኢትዮጵያ የሥነ ጥበብና ፊልም ቀናት ተብለው እንዲጠሩም መወሰኑን ይፋ አድርገዋል። እውቁ የኪነ ጥበብ ሰው ከዚህ ፌስቲቫል አዘጋጆች መካከልም አንዱ የሆነው ቴዎድሮስ ለገሰ በዩናይትድ ስቴትስ ከሚኖሩ ኢትዮጵያን ቁጥር አንጻር የትውልደ ኢትዮጵያውያኑ ተሳትፎና ተጽዕኖ ከዚህ በላይ ሊጎላ እንደሚገባ ያምናል።
ዋናው ነገር እንደ ኮሚኒቲ እንደዚህ አይነት ታላላቅ አርቲስቶች የተሳተፉበት ስራ ሲገኝ ለእነሱ መድረክ ለመፍጠርም ጭምር ነው። እነዚህ ትላልቅ ሰዓሊዎች እዚህ ሀገር ላይ በተለያዩ ስራዎች ላይ ይገኛሉ። አንደኛው ከኢትዮጵያን የመጣው በእርግጥ ግን እነዚህ ትልልቅ ባለሙያዎች ናቸው እና እንደዚህ አይነት ዝግጅት መዘጋጀቱ ለእነሱ ትልቅ ነገር ነው እና አንድም እንደ ጥበብ ሰው የሰራውን ስራ መጥቶ ተመልካች ሲያይለት በጣም ደስ ይላል። ዛሬ የመጣውም ሰው በጣም ጥሩ ነው፣ ደስ የሚያሰኝ ነው። ግን በዲም ብሔራዊ ላይ ከዚህ በላይ ሰው አለ እና በርካታ ሆነን መውጣት መቻል አለብን። በተለይ ሲቲውን የሆነ ነገር መጠየቅ ብንፈልግ እንዲያደርግልን እንደዚህ አይነት ዝግጅት ሲቲው ሲያዘጋጅ በርካታ ሆነን ብንወጣና ምላሽ ብንሰጥ እንደ ኮሚኒቲ እንከበራለን፣ እንፈራለን እና ለዛ ነው ከሲቲው ጋር መስራትና አቅማችንን ማሳየትም ስለፈለግን ነው።
መሰል መድረኮችን ከማስፋፋትና ከማጠናከር አንጻር በዩናይትድ ስቴትስ የሚገኘው የኢትዮጵያ ኤምባሲ ሊያደርገው ስለሚችለው አስተዋጽኦ በዚህ ዝግጅት ላይ ኤምባሲውን ወክለው የተገኙትን የሕዝብ ዲፕሎማሲና ግንኙነት ባለሙያውን አቶ ነጋለኝ መኳንንትን ጠይቀናቸዋል።
ኢትዮጵያን ባህል፣ የኢትዮጵያን ገጽታ እዚህ ሀገር ማሳወቅ አንዱ የኤምባሲው ኃላፊነት ነው ማለት ነው። ይህን ኃላፊነት ለመወጣት ደግሞ ኤምባሲው በራሱ መንገድ ከሚያደርገው ስራ ባሻገር እንዲህ አይነት የጥበብ ባለሙያዎች እንዲህ አይነት ኢትዮጵያውያንን ከነሱ ጋር ሆኖ መስራት ደግሞ አንዱና ትልቁ ነው ማለት ነው። ስለዚህ ዛሬም እዚህ የተገኘው እኛ ኤምባሲውን ወክለን እዚህ ስንገኝ ከጎናቸው መሆናችንን ለመግለጽ ነው።
በዚህ ዝግጅት ላይ የብዙሃንን ቀልብ ከሳቡት የስዕል ስራዎች በተጨማሪ በኢትዮጵያን የተሰሩ መልካም ምላሽ ያገኙ ራኒንግ አጌንስት ዘ ዊንድን የመሰሉ ፊልሞች ለእይታ ቀርበዋል። የዚህ መድረክ አዘጋጆች ትውልደ ኢትዮጵያንን የሚያቀራርቡ ሌሎች ዝግጅቶችን በቀጣይ ጊዜያት ለመከወን እየተሰናዱ እንደሆነም ነግረውኛል። ሀብታሙ ስዩም፣ ዋሽንግተን ዲሲ።
ቀደም ሲል የተከታተላችሁት ኢትዮጵያውያን በአሜሪካ የተሰኘውን በሁለት ሳምንት አንዴ ወደ እናንተ የምናደርሰውን መሰናዷችንን ነበር። ሀብታሙ ስዩምን ለዘገባው እናመሰግናለን። እየተከታተላችሁት ያላችሁት ዘወትር በየዕለቱ ከሰኞ እስከ እሁድ ከምሽቱ 3 ሰዓት ላይ ወደ እናንተ የምናደርሰውን የአሜሪካ ድምጽ ራዲዮ ዝግጅታችንን ነው። በዛሬው ምሽት ማቅረብ የነበረብን የሴቶችና ማህበረሰብ መሰናዷችን በሳጥበት ምክንያት ዛሬ ማስኬድ ባንችልም በዚህ ዝግጅት ላይ ቢካተት የምትሉት ሀሳብ ወይም ጥቆማ ካላችሁ እንዲሁም በአጠቃላይ በዝግጅቶቻችን ላይ አስተያየቶችን ማካፈል ከፈለጋችሁ በምን ታገኙናላችሁ ለሚለው ተከታዩን ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የምሽቱን ዝግጅቶቻችንን ወደ ማጠናቀቁ እየተቃረብን ነው። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በአፍሪካ ቀንድ የሚኖሩ ቁጥራቸው 20 ሚሊዮን የሚጠጋ ሰዎች የምግብ እጥረት አደጋ ከፊታቸው ተደቅኗል። ለአራት ተከታታይ ዓመታት ለበረታ ድርቅ የተጋለጠው ያ ክልል የፊታችን ጥቅምት ወር ሲመጣም አምስተኛውን ይጋፈጣል በማለት ርዕሰ አንቀጹ ሀተታውን ጀምረዋል። የአፍሪካ ቀንድ በዓመት 2 የዝናብ ወራት አለው ሲሉ፣ ለወትሮው በዓመት ከአንድ ጊዜ በላይ ዝናብ የሚያገኘው አካባቢ ለአራት ተከታታይ ዓመታት በድርቅ ሲመታ ይህ ያሁኑ በታሪክ የመጀመሪያው መሆኑን እዚህ ዋሽንግተን ላይ ባሰሙት ንግግር ያወሱት በቅርቡ በሶማሊያና በኬንያ በድርቁ ክፉኛ የተጎዱ ክልሎችን ጎብኝተው የተመለሱት የዩናይትድ ስቴትስ የዓለም አቀፍ ልማትና ተራድኦ ፕሮግራም ዩኤስኤአይዲ ዋና አስተዳዳሪ ሰማንታ ፓወር የተናገሩትን ርዕሰ አንቀጹ ይጠቅሳል።
Today, pasture lands are turning to dust, and in near biblical scenes, weakened farm animals are dying of disease. To date, at least
የግጦሽ መሬቶች ወደ ደረቅ አቧራ ሜዳ ተለውጠዋል። በመጽሐፍ ቅዱስ ታሪኮች የሚወሱ ትዕይንቶችን በመሰለ ገጽታ የእርሻ ስራ ይሰሩ የነበሩ የተዳከሙ እንስሳት በበሽታ ያለቁ ነው። በስካሁኑም በኢትዮጵያ፣ በኬንያና በሶማሊያ ቢያንስ ቁጥራቸው 7 ሚሊዮን የሚደርሱ የቤት እንስሳት በድርቁ ሳቢያ ሞተዋል። የእንስሳቱን ውሃ ጥም የሚቆርጥ በቂ ውሃ ወይም የሚግጡት በቂ ሳር የለም።
የዩናይትድ ስቴትስ መንግስት ድርቅ ከፍተኛ ጉዳት ላደረሰባቸው የአካባቢው 3 ሀገሮች ኢትዮጵያ፣ ኬንያና ሶማሊያ በእጅጉ አስፈላጊ ለሆነው ሰብአዊ ድጋፍ የሚውል ጠቅላላ ድምሩ 1.2 ቢሊዮን ዶላር የሚሆን እርዳታ በዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ በኩል በማቅረብ ላይ ይገኛል። በጊዜው የሚደረግ ሰብአዊ ድጋፍም ሕይወትን ለማዳን ወሳኝ ነው ያለው ርዕሰ አንቀጹ በማከልም ዩናይትድ ስቴትስ በዚህ ዓመት ብቻ ኢትዮጵያ ውስጥ ከአሁን ቀደም ታይቶ የማያውቅ ከፍተኛ ድርቅ ህልውናቸው ላይ አደጋ ላይ ለወደቀ ቁጥራቸው ከ8.1 ሚሊዮን በላይ ለሚሆኑ ዜጎች በጠቅላላው የ668 ሚሊዮን ዶላር ድጋፍ እያደረገች ነው ሲል አብራርቷል። በኬንያም በድርቁ ሳቢያ ቁጥሩ ከ4 ሚሊዮን በላይ የሚሆን ህዝብ ከረሃብ አፋፍ መቃረቡን፣ አካባቢዎቻቸው በቆላማና ከፊል በረሃማነት ባለባቸው አንዳንድ አገሮች ውስጥ የሚኖሩ ማህበረሰቦችም እጅጉን ተጎድተዋል ያለው ርዕሰ አንቀጹ በመቀጠልም ባለፈው ግንቦት ወር መጨረሻ 70% የሚሆነው ሰብል ቁጥራቸው 2.4 ሚሊዮን ከማያንስ የቤት እንስሳት ጋር መውደሙን አስታውሷል። ዩኤስኤድ ለሌላው በድርቁ ክፉኛ ለተጎዳው የኬንያ ህዝብ ለአስቸኳይ የምግብና ሌሎች ወሳኝ የሰብአዊ የልማት ድጋፍ የሚውል የ255 ሚሊዮን ዶላር እርዳታ በመስጠት ላይ መሆኑንም አመልክቷል። በሶማሊያ ደግሞ ቁጥሩ 7.1 ሚሊዮን የሚጠጋ ህዝብ በቀውሱ መጎዳቱን፣ ከ3 ሚሊዮን በላይ የእርሻ ስራ የሚሰሩ እንስሳት ማለቃቸውንና እስከያዝነው የአውሮፓውያኑ 2022 መጨረሻ ባለው ጊዜም 1.4 ሚሊዮን ህጻናት በአመቱ መጨረሻ ለከፍተኛ የምግብ እጥረት የመጋለጥ እድል ያላቸው መሆኑን ዘርዝሯል። በተጨማሪም ዩኤስኤድ እጅግ አስፈላጊ ለሆኑ ሰብአዊና ልማት እገዛዎች የሚውል የ476 ሚሊዮን ዶላር እርዳታ ለሶማሊያ ሕዝብ በመስጠት ላይ ሲሆን ይህም ዩናይትድ ስቴትስ በዚህ ዓመት በአጠቃላይ ለሶማሊያ የለገሰችውን እርዳታ መጠን ከ707 ሚሊዮን ዶላር በላይ እንደሚያደርሰው ርዕሰ አንቀጹ ጠቁሟል። ይህ ዩናይትድ ስቴትስ በማቅረብ ላይ የምትገኘው ሰብአዊ እርዳታ አገራቸው ለኢትዮጵያ፣ ለኬንያ እና ለሶማሊያ ህዝቦች ደህንነት ያላትን ቁርጠኝነት የሚያሳይ መሆኑን የተናገሩት የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት አስተዳዳሪ ሰማንታ ፓወር አያይዘውም እየተስፋፋ የመጣውን የቸነፈር አደጋ ለመከላከል እና በሚሊዮኖች የሚሰላውን የሞት አደጋ ከወዲሁ ማስቀረት ይቻል ዘንድ አጋሮቻችን በየፊናቸው የገቡትን ቃል በማጠናከር እንዲቀላቀሉን እናሳስባለን ሲሉ ያሰሙትን ጥሪ ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ለምሽቱ የያዝናቸው መሰናዶች በዚሁ ተጠናቀቁ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና ደሩ። Thank you.